ሁላችሁንም ሰላም እላለሁ። የእግዚአብሔር ስም ብሩክ ይሁን። ዛሬ የምንማረው የአማኞች ህብረት የሚል ነው። የአማኞች ህብረት ስድስተኛ ትምህርታችን ላይ ነው ያለ ነው። እስካሁን ድረስ ከደህንነት ጀምረን የእግዚአብሔር ቃል፣ ጸሎት፣ እምነት፣ ከዛ መንፈሳዊ ውጊያ የሚለውን አይተን መተን ዛሬ ስድስተኛ ትምህርት ላይ የአማኞች ህብረት የሚል ላይ ነው ያለ ነው። እንደ እግዚአብሔር ፈቃድ እንግዲህ አሁን ከዚህ በኋላ የሚኖረን ጊዜ አማኞች ህብረት በሚል ትምህርት ላይ እናተኩራለን። ህብረት ማለት የአማኞች ህብረት ስንል ህብረት ማለት የሚለውን ትርጉም ስንተረጉመው ህብረት ማለት በአንድ ላይ የሆኑ ሰዎች በአንድ ነገር ላይ በአንድ ልብ፣ በአንድ መንፈስ፣ በአንድ ሀሳብ፣ በአንድ ዓላማ ተስማምተው ሲኖሩ ወይም ሲሰሩ ህብረት ይባላል። ህብረት እናውቃለን፣ ብዙ አይነት ህብረቶች አሉ። የሴቶች ህብረት ይባላል፣ የወጣቶች ህብረት ይባላል። ሰው በተለያየ መንገድ ህብረትን ይደራጃል። በእድሜ ይደራጃል፣ በጾታው ይደራጃል፣ በእውቀቱ ይደራጃል፣ በዘሩ ይደራጃል። የተለያየ ህብረት አለ። ግን የአማኞች ህብረትን የሚለየው ህብረቱ ዘርን፣ እድሜን፣ ጾታን ምንም ነገር አይወክልም። ከዘር፣ ከቋንቋ፣ ከነገድ፣ ከተለያየ ስፍራ የመጡትን አማኞች በአንድ አማኞች ስለሆኑ በክርስቶስ ኢየሱስ ደም ታጥበው የነጹ ስለሆኑ ብቻ ህብረቱ ውስጥ ይገባሉ። ህብረቱን የሚመሰርተው ማንም ሰው የለም። ህብረት ለመመስረት አንሄድም። ህብረቱን የመሰረተው ራሱ እግዚአብሔር ነው። የአማኞች ህብረት በሰው የሚመሰረት ሳይሆን በራሱ በእግዚአብሔር የተመሰረተ ነው። ማንም ሰው አማኝ ሲሆን በህብረት ውስጥ ኢሚዲየትሊ ይገባል ማለት ነው። መለኮታዊ በሆነ አሰራር ህብረት ውስጥ ይገባል። ስለዚህ ያንን ህብረት ለመመስረት መሄድ የለም፣ ወይም ይሄ ህብረት አይመለከተውም፣ እዚህ ህብረት የለህበትም አይባልም። በክርስቶስ ኢየሱስ የዳነ ሁሉ በዚች በዩኒቨርሳል በሆነችው በማትታየው ዓለም አቀፍ በሆነች ቤተ ክርስቲያን ውስጥ ኢሚዲየትሊ አባል ሆኖ ወይም ህብረት ይመሰረታል ማለት ነው። አማኙ ከአማኞች ጋር ህብረት ከማረጉ በፊት ግን ከእግዚአብሔር ጋር ወይም በክርስቶስ ደም ታጥቦ ከእግዚአብሔር ጋር ህብረት ማረግ አለበት። ይህንን የምናየው በአንደኛ ዮሐንስ ምዕራፍ 1:3 ላይ አንደኛ ዮሐንስ ምዕራፍ 1:3 ሐዋርያው ዮሐንስ እንደዚህ ይላል፣ እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን፣ ህብረት ከአባት ከልጁ ከኢየሱስ ክርስቶስ ጋር አለን ይላል። ማንም ሰው ከክርስቶስ ኢየሱስ ጋር ህብረት ሳያደርግ ከአማኞች ጋር ህብረት ማድረግ አይችልም። መጀመሪያ ሙት መንፈሱ መንቃት አለበት። የኃጢአት ስርየት አግኝቶ የእግዚአብሔር ልጅነትን ማግኘት ከሞት መነሳት አለበት ማለት ነው፣ እዛ ህብረት ውስጥ ለመግባት። ያንን ካደረገ በኋላ ግን ይላል ሐዋርያ፣ ለዚህ ነው ያየነውን የሰማነውን የነካነውን ህይወት ተገለጠ፣ አይተናል፣ እንመሰክራለን። ይሄን የምንነግራችሁ ከእኛ ጋር ህብረት እንዲኖራችሁ ነው። ለምን? የልጁ የኢየሱስ ክርስቶስ ደም ካነጻችሁ በኋላ ከሱ ጋራ ህብረት ካደረጋችሁ በኋላ ከኛ ጋራ ህብረት ማድረግ ትችላላችሁ ነው። ያለበለዚያ ግን ከክርስቶስ ጋር ከልጁ ጋራ ህብረት ሳይኖራችሁ ከኛ ጋራ ህብረት ሊኖራችሁ አይችልም። እንደውም ደስታዬን ፈጽሙልኝ ነው የሚለው። ህብረት እንፈልጋለን፣ እናንተን ወደ እኛ ህብረት መክተት እንፈልጋለን። ነገር ግን ከልጁ ጋር ከአባት ጋር ህብረት ሲኖራችሁ ከኛ ደግሞ ጋር ህብረት ይኖራችኋል ይላል። ዳዊት ላይም መዝሙረ ዳዊት 133:1-3 ስለ ህብረት የሚናገረው ጥሩ ነገር አለ። ምን ይላል? መዝሙረ ዳዊት 133:1-3 ወንድሞች ወይም እህቶች በህብረት ቢቀመጡ መልካም ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረሚያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትንም ህይወትንም እስከ ዘላለም ድረስ አዟልና ይላል። እዚህ ላይ የሚያሳየን ምንድን ነው? ጸሐፊው ወንድሞች ወይም እህቶች በህብረት ቢቀመጡ መልካም ነው አለና ኤግዛምፕል፣ ምሳሌ የሰጠው የአሮንን ክህነት ነው ያመጣው። ምንድን ነው ይሄ የአሮን ክህነት? መልካም ከጢሙ መደረቢያ ይወርዳል የሚለው ሽቱ በምድረ በዳ በተለይ በሚጓዙበት ጊዜ እስራኤላውያን በሙሉ የመገናኛውን ድንኳን በመካከላቸው ይተክሉና በሙሉ 12 ነገድ በአራት ተከፍለው ዙሪያውን መስቀል ሰርተው ማለት ነው፣ በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን ድንኳኖቻቸውን ይተክሉና መሀል ድንኳናቸውን መሀል ያደርጉታል ማለት መገናኛ ድንኳኑን መሀላቸው እግዚአብሔር በመካከላችን አደረ ስለሚሉ በመካከላቸው ያደርጉታል። እና በጥፋት አሮን ተነስቶ ወደዛ ወደ መቅደስ በሚገባበት ጊዜ ሁሉ እስራኤላውያን ተኝቶ ማለት ነው ሳይነቃ አሮን ብቻ ይነሳና ወደ መቅደስ ይገባል። በሚገባበት ጊዜ መጀመሪያ የሚያደርገው ይሄንን ሽቱ ያነሳና ሄዳችሁ ዘጸአት ላይ ብታነቡ ከልዩ ጣዕም ከልዩ ነገር የተሰራ እሱ ብቻ የሚቀባው ካህኑ ብቻ የሚቀባው ሽቱ ነው። ልዩ ሽታ፣ ልዩ ጣዕም ያለው ጥሩ ሽታ ያለው ሽቶ ነው። እና ያወር ያነሳና ያንን ዘይት ወይም ሽቶ በጭንቅላቱ ላይ ያፈሰዋል። በሚያፈሰው ጊዜ በፊቱ ላይ ይወርዳል ቅባቱ፣ ይሄ ሽቶ። ከዛ በልብሱ መደረቢያ ላይ ይወርዳል፣ በደረቱ ላይ ጠቅላላ በልብሱ ጋር ያደርግና እስከታች ሲወርድ በጺሙ ላይ አርጎ ይወርድና ከመገናኛ ድንኳኑ ይወጣል። ሽታው ሽታው ይወጣና የእስራኤልን ሰፈር በሙሉ ይበክለዋል ሽታው። በዚህ ጊዜ እያንዳንዱ ድንኳን ውስጥ ያለ እስራኤላዊ ይነቃል ሽታውን በሚሸተው ጊዜ፣ ምክንያቱም የአሮን በመቅደስ መሆኑ ምልክት ስለሆነ ሁሉም ይነሳና በድንኳኑ በመገናኛ ባሉበት በሚኖሩበት ድንኳን ደጃፍ ወጥተው ለእግዚአብሔር ይሰግዳሉ፣ አምልኮ ስርዓት ያደርጋሉ። በዛ ሽታ ነው የሚቀሰቀሱት። አሁን ብዙ ቦታ ለምሳሌ የኦርቶዶክስ ቤተክርስቲያን ደውል አላቸው፣ እነ መካነ ኢየሱስም ደውል አለ። በተለይ ኦርቶዶክስ ቅዳሴ ሲገባ እኔ አያቴ ትዝ ይለኛል፣ ደውሉን ሲሰሙ ኦ ቅዳሴ ገቡ ብለው ያላቸውን ጥለው ሮጠው ወደ ቤተክርስቲያን እንደሚሄዱ አስታውሳለሁ። በዛ ጊዜ ግን ደውል አይደለም የሚሸተው፣ ያ ሽቶ ነበር የሚቀሰቀሳቸው ወደ እግዚአብሔር ለመቅረብ ወደ እግዚአብሔር አሮን መቅረቡን እነሱም ከእሱ ጋር አብረው እግዚአብሔርን ለማምለክ ይቀሰቅሳቸው ነበርና ይሄንን ነው ጸሐፊው ከወንድሞች ህብረት ጋር አመሳስሎ የሚነግረን። አያችሁ ወንድሞች ወይም እህቶች በህብረት ስንቀመጥ እንደዚህ አይነት ሽታ ነው ያለን። የህይወት ሽታ ናችሁ ይለናል መጽሐፍ ቅዱስም፣ ለሚድኑት የህይወት ሽታ ለሚጠፉት የሞት ሽታ ነን ይላል። እና በህብረት ስንሆን አንድነታችንና ህብረታችን ወጥቶ ይሸታል። ዓለምን፣ ሌሎችን ሰዎች ክርስቶስን የማያውቁትን እግዚአብሔርን የማያውቁትን ሰዎች እግዚአብሔርን እንዲያውቁት ጌታን እንዲያውቁት ጌታን እንዲያመልኩት ጌታን እንዲያመሰግኑት ያ ሽታችን ምክንያት ይሆናል። ዘ ሴም ታይምስ ደግሞ ህብረት ሳይኖረን ስንቀር ስንጋጭ ደግሞ ሽታው ያርቃል ማለት ነው ሰዎችን። ስለዚህ ይህን ምሳሌ ነው መዝሙረኛው የሚሰጠው። ወንድሞች በህብረት ሲቀመጡ በጣም መልካም ነገር ነው። እህቶች በህብረት ስንሆን፣ በሰላም አንድ ላይ በፍቅር ስንሆን መልካም ነው። ከኛ የሚወጣ ሽታ ለሌሎችን ለመጥራት ያደርጋል ይላል። እንደገና ሁለተኛ እዛ ውስጥ ሌላ እንደገና ኤግዛምፕል ይሰጣል። ምንድን ነው የሚለው? በተራሮ ምንድን ነው የሚለው? ያ ስለ በጽዮን ተራሮች እንደሚያ እግዚአብሔር በረከትና ህይወትን እስከ ዘላለም አዟልና ነው የሚለው። ምንድን ነው የሚለው? ኢየሩሳሌም በተራሮች የተከበበች ሀገር ናት። ኢየሩሳሌም ከላይ ከተራራው ዝናብ ብዙ የሚዘንብባት ሀገር አይደለችም ይላሉ። እና ተራራው ግን በጠዋት እንትን ይይዛል፣ አይስ ይይዛል፣ ወይም አመዳይ የሚባለው በአማርኛ መሰለኝ ይይዛል። እና ያንን ፀሐይ ሲመታው ሲቀልጥ እሱ ነው ውሃው ተንሸራቶ ይወርድና በሙሉ ተክላቸውን የሚያጠጣው። እንግዲህ በዓለም ላይ እንደ እስራኤል ፍሩት እንትን ዲስትሪቢዩት የምታደረግ ሀገር የለችም። ሁሉ ነገር የሚበቅለው እንደዚ አይነት ሁኔታ ነው። እኛም ካሊፎርኒያ የምንኖር ሰዎች እናውቃለን። እኛም በተራሮች ነው ያለ ነው እና ተራሮች ላይ በሚይዝ ውሃ ነው እኛም አሮሄድ እነዚህን የመሳሰሉት ውሃዎች የምናገኘው። ይሄ የወንድሞች ህብረት አለ ልክ በተራራው ላይ እንዳለው ጠል፣ ልክ ምንም እንኳን ከስር ዝናብ ባይዘንብ ምንም ነገር ባይኖር ከተራራው እየወረደ እንደሚያረሰርስ ያ ወንድሞችና እህቶች ህብረት እንደዛ ነው ነው የሚለው። በረከት ነው አለ። በረከት ከዛ ታዟል። ያ በረከት ደግሞ ለዘላለም የታዘዘ በረከት ነው። ስለዚህ በዚህ በወንድሞችና በእህቶች በአማኙ ህብረት ውስጥ ይሄንን ነው የሚመስለው ነው የሚለው። በረከት ታዞበታል። እኛ ልንመሰረተው አንሄድም። የተመሰረተ ህብረት ነው። በተመሰረተ ውስጥ ግን መግባት የምንችለው ኳሊፊኬሽናችን በክርስቶስ ኢየሱስ አምነን በደሙ ታጥበን ዛሴት ያ ብቻ ነው ኳሊፊኬሽኑ። ዘር አይጠቅስም፣ ቆታ አይለንም፣ እውቀት አይጠይቀንም፣ ምንም አይነት ነገር አይጠይቀንም። ነገር ግን በክርስቶስ ኢየሱስ ማመን፣ በላለቀው ስራ፣ በመስቀሉ ስራ ማመን። ይሄንን ስናምን ኢሚዲየትሊ በመለኮታዊ በሆነ አሰራር የዚህ ህብረት አባሎች አባላት ነን ማለት ነው። ስለዚህ ህብረት ራሱ ጴጥሮስ ሲናገር አንደኛ ጴጥሮስ 2:9 ላይ እንደዚህ ይላል። ይሄ ህብረት ማለት ነው የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ህዝብ፣ ለርስት የተለየ ወገን፣ የእርሱም በጎነት የሚናገር። ለዚህ ነው ወንድሞች ሁሉ በጎነቱን የምናወራው፣ ቅድምም ሲያወራ የነበረው ወንድማችን። ምክንያቱም ይሄ ህብረት ይሄ የአማኞቹ ህብረት ምንድን ነው? የተመረጠ ትውልድ ነው። የንጉስ ካህን ነው። ቅዱስ ህዝብ ነው። እንደ ንጉስ በስልጣን ሰይጣንን የክፉን ስራ ሁሉ ይረግጣል። እንደ ካህን ይማልዳል፣ ያስታርቃል፣ ለሰዎች ይጸልያል። እንደገና የእሱን የእግዚአብሔርን ደግሞ በጎነት የምናወራ ነን። የህብረቱ ዋና የህብረቱ የመፈጠሩ አላማው ይሄ ነው። ስለዚህ የአማኞች ህብረት ማለት ይሄ ማለት ነው። የንጉስ ካህን፣ ቅዱስ ህዝብ፣ ለርስት የተለየ ወገን ነው የአማኝ ህብረት። ያ ህብረት ከየት ይጀምራል? ሁለት። ምክንያቱም መጽሐፍ ቅዱስ ሲናገር ሁለት በምድር ተስማምተው ቢጸልዩ እኔ በሰማይ እሰማለሁ፣ ሁለት ሶስት ሆናችሁ በስሜ በተሰበሰባችሁበት እኔ በዚያ እገኛለሁ። በቃ ሁለት ሶስት ሆናችሁ፣ ህብረቱ በዚህ ነው የሚጀምረው። ሁለት ስንሆን ኦልሬዲ ህብረት ውስጥ ነው ያለ ነው፣ በክርስቶስ የሆንን ሰዎች ስንገናኝ ማለት ነው። ስለዚህ የአማኙ ህብረት ኢምፖርታንት ነው፣ አስፈላጊ ነው። በጣም በእግዚአብሔር በራሱ የታሰበ የታቀደ ነው። የልጁ የኢየሱስ ክርስቶስ ደም የፈሰሰበት ነው። እዚህ ዋጋው ክቡር ነው። ለአማኙ ህብረት የተከፈለው ዋጋ ክቡር ነው። ለዚህ ነው ማንም ሊመሰርተው ያልቻለው፣ ዋጋውን መክፈል ስለማይችል ነው። ሰው ያንን ህብረት መስርቶ እኔ የህብረቱ አለቃ ነኝ፣ እኔ የህብረቱ ጌታ ነኝ ማለት አይችልም። ራሱና ጌታው ኢየሱስ ነው። የከፈለው እሱ ስለሆነ ክፍያውን የከፈለው እሱ ስለሆነ፣ ስለዚህ ለዛ ህብረት የሚከፍል ማንም ሰው የለም። የህብረቱ ኦነር የለም። የህብረቱ ባለቤት የሚሆን ሰው የለም። ባለቤቱ ክርስቶስ ኢየሱስ ነው። የከፈለው እሱ ነው ለህብረቱ። የሐዋርያትን ቤተ ክርስቲያን ምሳሌ አድርገን ማየት እንችላለን። ለምሳሌ ሐዋርያት ስራ ምዕራፍ 2:41-47 ሐዋርያት ስራ ምዕራፍ 2:41-47 ቃሉን የተቀበሉት በሐዋርያት ትምህርትና በህብረት እንጀራንም በመቁረዝ በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በህዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት በዕለት በእነርሱ ላይ ይጨምር ነበር። በዚህ ህብረት ላይ ህብረቱ የተጠበቀ ነው። ለምንድን ነው? አንደኛ ቃሉን ህብረቱ በቃሉን ይሰማል። በቃሉ ሐዋርያት ትምህርት ሲያስተምሩ በትምህርቱ በሐዋርያት እግር ስር ይሄ የዚህ ውስጥ ያሉ ህብረት ሰዎች ይቀመጣሉ። በህብረቱ ስር ትምህርት አለ፣ ጸሎት አለው። እንጀራ መቁረስ የሚለው የጌታን ራት ነው። በኋላ ላይ ምግባቸውን የሚለው ደግሞ በህብረት መብላታቸውን የሚወክለው። ስለዚህ የጌታ ራት ያደርጋሉ፣ ቃሉን ይሰማሉ፣ ይጸልያሉ። በዛ ውስጥ መዝሙር አለ፣ ሁሉ መንፈሳዊ ነገር በሙሉ አለ። በአንድነት ይሄን ያደርጋሉ። በቤታቸውም ሄዱ። ብለድ ፕሬዠር፣ ኮሌስትሮል ምናምን፣ ዲያቤቲክስ ምናምን የለም። ጤነኛ ቃሉ ይፈውሳቸዋል። የጌታ ራት አለ። እሱም በመገረፉ ቁስል ስለተፈወሱ የተፈወሱ ናቸው። ሰላም ጥበረ ደግሞ ኑሯቸው፣ ህይወታቸው ክርስቶስን የሚሸጥ ስለሆነ ሰዎች ባይተባበሯቸውም ይላል ብዙዎች ወደ እሱ ይጨመሩ ነበር ይልና የማይጨመሩት ደግሞ ያከብሯቸው ነበር ይላል። በጣም ሪስፔክትድ የሆኑ ህብረት ቤተሰቦች ናቸው። ማን ነው? ቸርቾች ናቸው ማለት ነው። እነዚህ ሰዎች ያንን ያደረጉት በዚህ በክርስቶስ ሲጅ አሁንም ሊቀጥል ሊኖር የሚገባው በእንደዚህ አይነት ነው ማለት ነው። ያ ክርስቶስ ኢየሱስ ዋና ያደረገ ክርስቶስን ያማከለ ነው። ክርስቶስ ሴንተር ያደረገ ነው። ኢየሱስ ብቻ ነው እዚህ ዋና፣ ራሱ ክርስቶስ ብቻ ነው። ስጦታ ያገለግላል። አስተማሪዎቹ ሐዋርያት ያስተምራሉ፣ የሚጸልዩት ይጸልያሉ። እንጀራን ሲቆርሱ በእንጀራ የሚያስተናግዱ ዳቆናት ይኖራሉ። ምክንያቱም በኋላ እናየዋለን፣ እነ እስጢፋኖስን እነ ሁሉን አይተናቸዋል፣ እንጀራ እንደሚያስተናግዱ ዳቆናት እንደሆኑ። ያን ሁሉ ሲያደርጉ ህብረቱ ግን የተጠበቀ ነው። ምክንያቱም አላማቸው፣ ፎከሳቸው ክርስቶስ ነበረ፣ ፎከሳቸው ማለት ነው። ስለዚህ የክርስቲያን ህብረት ሰው የሚፈጥረው ሳይሆን ጌታን በማመን የሚገኝ ነው። አንዱ ቤኔፊታችን ነው። ጌታ ኢየሱስን በማመናችን ያገኘ ነው ቤኔፊት ነው የክርስቲያን ህብረት። ለመግባት የምንከፍለው አሁን ብዙ ህብረቶች ይኖራሉ። እድር ውስጥ ብትሄዱ መክፈል አለባችሁ። እድሩ ሳትከፍሉ በተለይ ሌት ሆናችሁ ከገባችሁ የሌት በሙሉ ከፍላችሁ ነው የምትገቡት። እቁብ፣ እድር፣ እቁብ ስብሰባ፣ እቁብ ህብረት ከሆነ እቁብ መጣል መቻል አለባችሁ። ካለበዛ እዛ ውስጥ አትገቡም። የሴቶች ህብረት ከሆነ ደግሞ የምትገቡት የሴቶች ህብረት ሴት መሆን አለባችሁ። እንደ ፈርስት ፕሌስ ስመንድ ከሆንክ መግባት አትችልም። ተርኮለ ዶክተር፣ ነርሶች፣ ነርስ መሆን አለበት። ሴፍ ኳሊፊኬሽኑ ውስን ነው፣ ግን በክርስቶስ ኢየሱስ መስቀል ስረዲ ህብረት ውስጥ ገብቷል። ህብረት ለመመስረት አንሄድም። ከድርጅት ይሄ ህብረት ይለያል። ድርጅትም የራሱ አላማ አለው። ድርጅቶች ብዙ ጊዜ የራሳቸው አላማ አላቸው፣ የሚያደርጉት የሚያራምዱት ነገር ግን ስጋዊ ናቸው። ሁሉም አሁን ያልናቸው እድር ቢሆን ስጋዊ ነው፣ በዚህ ምድር ነው የሚቀረው። እቁብ ቢሆን ስጋዊ ነው። በትምህርት ቤት ህብረት ብታደርጉ ስጋዊ ነው፣ ይቀራል እዚህ ምድር ላይ። በየትኛውም ኳሊፊኬሽን ሰጥታችሁ ነርስ እድር፣ ዶክተር እድር እያለን ብንል እዚህ ጋር ነው የሚቀረው። ይሄ ግን የክርስቶስ ህብረት ግን ዘላለማዊ ነው፣ ዘላለማዊ ነው። ድርጅት አይደለም፣ መለኮታዊ ነው። ስለዚህ እንትኑ ህብረቱ ዘላለም ነው፣ የሚቀጠል ነው እንጂ እዚሁ የሚያቆም አይደለም ይባላል። እና ይሄ የኢትዮጵያ ክርስቲያኖች ህብረት ክርስቲያን ህብረቱ ዘላለማዊ ነው፣ ዘላለማዊ ነው፣ የሚቀጥል ነው ማለት ነው ህብረቱ፣ በክርስቶስ ያለው ህብረት። ስለዚህ ድርጅት አይደለም፣ ከድርጅት በጣም ይለያል። ለዚህ ነው ድርጅት ስላልሆነ ህይወት ያለበት ነው የክርስቲያን ህብረት። የአማኙ ህብረት ከድርጅት የሚለይበት ምክንያት መንፈሳዊ መሆኑ፣ በመለኮታዊ መመሪያ መመራቱ። መለኮታዊ መመሪያ መጽሐፍ ቅዱስና መንፈስ ቅዱስ ናቸው የሚመሩት ይህንን ህብረት። ስለዚህ ከድርጅት በጣም ይለያል። ህይወት የሚንቀሳቀስበት ድርጅት ህይወት የለውም። ድርጅት ግዑዝ ነው። ክርስቲያን ህብረት ግን ህይወት አለበት። ህይወት በየቀኑ የሚሞት ህይወት አይደለም፣ የሚኖር ህይወት ነው። ወደ ህይወት ነው እኔ የመጣሁት ብሏል ክርስቶስ። የተትረፈረፈ ህይወት ልሰጣችሁ ነው። ሌባው ሊገድል፣ ሊያርድ፣ ሊያጠፋ መጣ፣ እኔ ግን የተትረፈረፈ ህይወት ነው። ስለዚህ በአማኙ ህብረት ውስጥ ያለው የተትረፈረፈ ህይወት ነው ያለው። በየቀኑ ሰዎች ይወለዳሉ፣ አይሞቱም። በአማኙ ህብረት ውስጥ የሚሞት የለም ማለት በስጋ ማለት አይደለም፣ በመንፈሳቸው አይሞቱም። ዘላለማዊ ነው የሚሆኑት ሰዎች። በየቀኑ ግን አዲስ ልደት የሚያገኙበት ነው። ሰዎች ከሞት ወደ ህይወት የሚመጡበት ነው። ከጨለማ ወደሚደነቅ ብርሃን የሚመጡበት ነው ይሄ የአማኝ ህብረት። ስለዚህ ህይወት የሚንቀሳቀስበት ነው፣ ላይፍ ነው ያለው። እዚህ ከድርጅት በጣም አድርጎ ይለያል። መመሪያ ያለው ፕሪንስፕል አለው። ያ መጽሐፍ ቅዱስና መንፈስ ቅዱስ ናቸው የሚመሩት። የዚህ ህብረቱ ራስ ክርስቶስ ነው። ኦነሩ ክርስቶስ ነው። የሚያንቀሳቀሰው፣ የሚያገባው፣ የሚያወጣው ተጠያቂው ክርስቶስ ነው ለህብረቱ ማለት ነው። ስለዚህ የአማኙ ህብረት መንፈሳዊ ነው፣ ምክንያቱም መለኮታዊ መመሪያ ስለሚቀበል የእግዚአብሔርን ቃል እና ቃሉን ስለሚከተል። አንድ ልብ፣ አንድ ሀሳብ፣ አንድ መንፈስ ይጠይቃል ህብረቱ። ይህ ሊሆን የሚችለው እያንዳንዱ አማኝ በክርስቶስ ላይ ሲያተኩር፣ የጌታ ሞት አላማ ሲገባው፣ ከጌታ ጋር የተስተካከለ ህብረት ሲኖረው፣ ከአማኞች ጋር ህብረት ሊኖረው ምንም ችግር የለበትም። ምክንያቱም ክርስቶስ ኢየሱስ የሞተው ለዚህ ነው። ከኃጢአት ነፃ ሆነን የእግዚአብሔር ልጆች እንድንሆን ነው ክርስቶስ የሞተው እና እያንዳንዳችን የእግዚአብሔር ልጆች ነን፣ ቤተሰቦች፣ የስላሴ ቤተሰብ ነው ያደረገን። ይሄ ፋሚሊ፣ ይሄ ቤተሰብ እዚሁ ነው የሚጀምረው። ገና ሄደን አይደለም እዛ ቤተሰብነታችን፣ እዚሁ ቤተሰቦች ነን። ይህንም በጣም ማወቅ አለብን። እርስ በርስ መጠላላት፣ እርስ በርስ መነቃቀፍ፣ እርስ በርስ ይሄን ሁሉ የምናስወግደው ይሄ እውቀት ሲገባን ነው። ምክንያቱም ቤተሰቦች ነን። እውነት ነው፣ እንደ ቤተሰብ ልንጋጭ እንችላለን። እንደ ቤተሰብ ግን ቤተሰብ ነን፣ ዘላለማዊ ቤተሰብ ነን። ስለዚህ የህብረቱ አስፈላጊነት ምንድን ነው? ህብረቱ ለምንድን ነው ያስፈለገው? ህብረቱ ያስፈለገበት ምክንያት የእግዚአብሔርን ቤት የተመሰረተው በዚህ ህብረት ላይ ስለሆነ ነው። ህብረቱ የክርስቶስ አካል ይባላል። ይሄ ህብረት የክርስቶስ አካል ይባላል። በሌላ አነጋገር አካሉ ራስ ክርስቶስ። እያንዳንዱ ብልት አማኙ ብልት ነው እንጂ አካል አይደለም። ስለዚህ በአካል አሰራር አንዱ ብልት ከሌላው ብልት ጋር ያለው ግንኙነት መጠባበቅ፣ በትክክል እንዲጠባበቅ ያደርገዋል። ያለ አንዱ አካል ሌላው ያለ አንዱ ብልት ሌላው ብልት መኖር ስለማይችል አካሉ ጤናማ ያደርገዋል። አንዱ ብልት ከሌላው ወይም አካሉ ተለይቶ መኖር መስራት አይችልም። የክርስቲያን ህብረትም በእንደዚህ አይነት ምክንያት ነው አስፈላጊ የሆነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 22 ድረስ አንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 22 ድረስ እንደዚህ ይላል። አካል አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንደዚሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አሁን እዚህ ጋር የሚያወራው አካል አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንደዚሁ ነው ይላል። ምንድን ነው የሚያወራ? ብዙ ብልቶች በእኛ ላይ አሉ፣ ግን አካል አይን አለኝ፣ አፍንጫ አለኝ፣ ጆሮ አለኝ፣ ጥርስ አለኝ፣ ውስጥ የውስጥ በሙሉ ኦርጋን አለኝ፣ በውጭ ያሉት አሉ፣ እግር አለ፣ እጅ አለ፣ ሁሉ እያሉ ጨጓራ፣ ሳምባ፣ ሁሉንም መጥራት ይቻላል። እነዚህ ሁሉ ብቻቸውን አይደለም ሳምባ ተብሎ ወጥቶ አይንቀሳቀስም። አይን ብቻውን አይንቀሳቀስም። ጆሮ ብቻውን አይንቀሳቀስም። ግን በአካል ነው ፎርም የተደረጉት የተሰሩት። እያንዳንዳቸው ተጠባብቀው እንዲኖሩ ተደርገው ነው የተሰሩት። ጆሮ ከአፍንጫ አይን ከአፍ ጋራ ተስማምተው የሚኖሩበት አሰራር ተደርጎ ነው በሰውነታችን እንድንማር ማለት ነው። የእግዚአብሔር ቃል ሐዋርያው ጳውሎስ በራሳችን ሰውነት ነው የሚነግረን። ምክንያቱም እስቲ አይንህን አታስፈልገኝም ብለህ አውጣው ነው የሚለው። በቃ አታስፈልገኝም፣ ከዛሬ ጀምሮ አይን አያስፈልገንም ቢል አካሌ ማየት ከየት ያመጣል? ማየት አፍንጫ ሊያይለት አይችልም፣ አፍ ሊያይለት አይችልም። ኦ ከዛሬ ጀምሮ ደግሞ ጆሮ አያስፈልገንም ብዬ ብስማማ ማሽተት ከየት ይመጣልኛል? ማሽተት አልችልም ማለት ነው። ኖ ጆሮዬን አልፈልገውም ብል እንደዚሁ። ወይም ደግሞ እጄ ተነስቶ ሁለተኛ ከዚህ አካል ጋር መኖር አልችልም ብቻዬን መኖር እችላለሁ ቢል እና ብቻውን ከአካል ተለይቶ ቢሄድ እጅ ብቻው መኖር ይችላል ወይ? እግርስ ኖ ሁለተኛ መሄድ አልፈልግም በቃ እኔ መሄድ አቁሜያለሁ ቢል ማን ነው የሚሄድለት ለአካል? አፍስ መናገር አቁሜያለሁ ቢል ማን ይናገርለታል? ምን ያህል አካላችን እርስ በርስ ተጠባብቆ እንደሚኖር እኛ እርስ በርስ የምንፈላለግም። አንዱ አንዱን አያስፈልገኝም ሊል አይችልም ነው የሚለው። ማናችንም በአካል ፎርም ስለተሰራን አያስፈልገኝም የምንለው የክርስቶስ አካሉ የሆነ ሰው የለም። ልክ ከአካላችን ከራሳችን ሰውነት አያስፈልገኝም ብለን መጣል እንደማንችል ሁሉ እንዲሁ ከአካል ከሆነው ከክርስቶስ አካል አውጥተን ልንጥለው የምንችለው የለም ይላል። እዚህ ጋር ሲናገር አይሁዳዊ ብንሆን ግሪክ ሰዎች ብንሆን፣ አያችሁ ጀነራል እንዴት አድርጎ ዩኒቨርሳል እንደሚያደርገው። አይደለም ኢትዮጵያዊ ብቻ መሆን አያስፈልግህም፣ ኤርትራዊ ብቻ መሆን አያስፈልግህም። ተወውና አይሁዳዊ ብትሆንም ግሪካዊ ብትሆን ባሪያ ማለት በቃ ደሃ ብትሆን ጨዋ የሚለው ሀብታም የሚለውን እንትን ይላል። ግሪካዊ ማለት የተማረ ለማለት ነው። አይሁዳዊ ሲባል ሃይማኖተኛ ለማለት ነው። ይሄ ሁሉ ብትሆን ግን በክርስቶስ ስትሆን ነው እዛ አካል ውስጥ ልገባ የምትችለው። ይሄኛው አይሁዳዊ መሆንህ አይደለም እዚህ ከአካል ውስጥ የሚከትህ። ያንን በመሆንህ ደግሞ እንድትወጣ አያረግህም። በክርስቶስ በመሆን ብቻ ጨዋ ብትሆን፣ ባሪያ ብትሆን፣ ንጹህ ብትሆን፣ ባትሆን፣ ጥቁር ብትሆን፣ ቀይ ብትሆን፣ አጭር ብትሆን፣ ረዥም፣ የተማርክ ብትሆን፣ ያልተማርክ፣ ማንም ብትሆን በክርስቶስ ስትሆን በዚህ አካል ውስጥ ገብተሃል ማለት ነው። እዚህ አካል ውስጥ አለን። ስለዚህ አይ እንትን አያስፈልገኝም፣ ይሄን ዘር አናስገባውም፣ እሱ እንደዚህ ነው ብለን የምንከለክለው ሰው የለም። በክርስቶስ ኢየሱስ ሁሉ አዲስ ፍጥረት ከሆነ በዚህ አካል ውስጥ ገብቷል ማለት ነው። ስለዚህ አካል ይላል 14 ላይ አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና አካል ክፍል አይደለሁም ብትል ይህም በማለቱ የአካል ክፍል መሆኗ ይቀራል? እስቲ ትበል እግር በቃ እኔ የአካል ክፍል አይደለሁም እያልች እንኳን ስታወራ ብትል የአካል ክፍል መሆኗ ይቀራል ወይ? አያችሁ ሰዎች የፈለገው ሊሉ ይችላሉ። በቃ ይሄ ከዚህ ህብረት አልፈልግም ይሄን ቸርች ብለው ተገንጥለው ሊወጡ ይችላሉ። ዛትስ ኦኬ ምንም አይደለም። ይሄንን ነው እኛ አንደርስታንድ ማድረግ ያለብን። አካል ናቸው፣ ስቲል አካል ናቸው። በቃ በክርስቶስ ስላሉ አይደለም፣ በክርስቶስ ኢየሱስ ባዲ ውስጥ ስለገቡ በክርስቶስ ኢየሱስ ደም ያጠባቸውና ያነጻቸው ስለሆኑ አካሎቻችን ናቸው። ስለዚህ አንድ ነን። እነሱ እንኳን ቢሉ መሆን አይችሉም ነው ለአሰራር። እሱ አሰራር ልዩ ልዩ ነው፣ ጌታ ግን አንድ ነው የሚል እሱ ሌላ ክፍል እዛ ላይ ማጥናት እንችላለን። እንትን አገልግሎት ልዩ ልዩ ነው፣ ጸጋ ልዩ ልዩ ነው፣ ጌታ ግን አንድ ነው። ሰዎች የራሳቸው አሰራር ልዩ ልዩ አሰራር አለ። የቤተ ክርስቲያን አሰራር ልዩ ልዩ ነው። አንዱ በአንዱ ይሰራል፣ አንዱ በሌላ ይሰራል። ግን አካልነቱን አይነጥቀውም። የክርስቶስ ባዲ እንዳይሆን አይከለክለውም። ይህንን በጣም አጥረተ ማወቅና ህብረት እንድናደርግ አእምሯችን እንዳይቆሽሽ ይረዳዋል። ወንድሞቻችን እንደሆኑ እህቶቻችን እንደሆኑ የራሳችን አካል እንደሆኑ አብረን ለዘላለም በተለይ በዘላለማዊ በሆነው የክርስቶስ አካል ውስጥ ዩኒቨርሳል በሆነች ቤተክርስቲያን ውስጥ ቸርች ውስጥ ባዲ ውስጥ እንዳለን እንድናውቅ ይረዳናል። ስለዚህ ጆሮም እኔ አይን አይደለሁም በማለቱ የአካል ክፍል መሆኑ አይቀርም። ስላለች አይደለም አለች አላለች ጆሮ የአካል ክፍል ነው። አካል ሁሉ አይንስ ቢሆን ደግሞ አይ እኛ ጋብቻ አንበል፣ በቃ ከዚህ ጋብቻ እዚህ ብቻ አንል። ለምን? ኦኬ፣ አካል ሁሉ አይንስ ቢሆን አይን ብቻ እንሆን ብንልስ? በሄ በሌላም ማስተማር ይቻላል። ለምሳሌ በአገልግሎት በቃ ሁሉ ሰው ዘማሪ ቢሆን እንደማለት፣ ሁሉ ሰባኪ በቃ ሁላችን በቃ አስተማሪ ካልሆንኩ ብንል እንደማለትም ሊሆን ይችላል። ኖ በተሰጠው ነው። አይን አይን ነው ያያል፣ ጆሮ ጆሮ ነው ይሰማል፣ አፍ አፍ አለው ያወራል። ስለዚህ አካልነት በክርስቶስ ኢየሱስ የተሰራው ባዲ በዚህ አይነት መልክ ነው የተዋቀረው። ስለዚህ ህብረታችን እንጠብቅ። እልቁኑ የአንዱን አለመቀበል የአንደኛውን የመቀበል ሳይሆን ተቀብለን አካሉን ልክ አካላችንን ተቀብለን እንደምናስተናግደው እንደምንጠነቀቅለት እንደዚሁ ለክርስቶስ አካል ልንጠነቀቅ ያስፈልጋል። መስማት አካል ሁሉ አይንስ ቢሆን መስማት ወዴት ይገኝ ነበረ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዱን በአካል አድርጓል። ሁሉ አንድ ብልስ ቢሆኑ አካል ወዴት ይገኝ ነበር? ተመልከቱ፣ አይን ብቻ በሆን እኔ በቃ ሌላ ነገር ባይኖረኝ ምን አይነት አካል ነው የሚኖረኝ? ግን አይን ብቻ አይደለም ያደረገኝ ጌታ። ሲፈጥረን እንዴት አድርጎ ግሩም እና ድንቅ አድርጎ ፈጥሮናል። ሁሉም ቦታቸው ላይ አስቀምጦ ነው። ልክ እንደዛ ነው ቤተ ክርስቲያን ውስጥ አካል ውስጥ ይሄ ነው ያለው። በአካል አሰራር ነው ቤተ ክርስቲያን ቢል የተደረገችው። አይኖች አሉ፣ ጆሮ አለ፣ አፍ አለ፣ አፍንጫ አለ። አንዳንድ ጊዜ የማይናገሩ ሰዎች የሚናገሩ ሰዎች በመኖራቸው ነው ብዙ ነገሮች ትክክል የሚስተካከሉት። አንዳንድ ሰው ዝም ነው የሚለው፣ አንዳንድ ሰው ግን ይናገራል። ጥሩ መጥፎ ነገሮችን አይቶ ጭጭ የማይል ሰው አለ። እነዚህ ሰዎች በመኖራቸው ነው ስፋት ምነው ጥፋቶች ቶሎ ቶሎ የሚታረሙት። የማይናገር ሁሉ ሰው ባይናገር እንዴት አድርጎ ነው ጥፋት የሚታረመው? የሚሰሙ ሰዎች መኖራቸው፣ የሚያዳምጡ አስተዋይ ሰዎች አሉ የሚያዳምጡ። ሁሉ ሰው የማያዳምጥ ቢሆን ከየት ይገኛል? የሚያዳምጡ ሰዎች መኖራቸው ራሱ ትልቅ ነገር ነው። የሚያዩ ሰዎች ቤተ ክርስቲያን ውስጥ የሚያዩ ሰዎች አሉ። ከሌ ጠፋ፣ ከሌ የለም፣ የት ቀረ፣ የት ገባ ብሎ አይኖቻቸው አተኩሮ የሚያዩ ሰዎች አሉ። እነዚህ አይነት ሰዎች ባይኖርስ? ስለዚህ በተሰጠው አካል በተሰጠውን ጠብቆ ሲኖር በሰላም ይኖራል አካል ማለት ነው። ሁሉ አንድ ብልት ቢሆን አካል ወዴት ይገኛል? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን ጆሮን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሌላቸው አይችልም። ነገር ግን ደካሞች የሚመስሉትን የአካል ብልቶች ይልቁን የሚያስፈልጉ ናቸው። ስለዚህ በሰውነታችን ውስጥ ምንም ደካማ ነው የምንለው ነገር የለም። በጣም እስቲ ትንሽ ምሳሌ አይናችን ላይ ያለው የአይናችን ሽፋሽፍ ተመልከቱት። ብዙ የማይጠቀም ይመስላል፣ ግን አይናችን ከቆሻሻ ከብዙ ነገር የሚጠብቀው እሱ ነው። 10 ጊዜ አይዶን ነው በሰዓት ብዙ ጊዜ ነው ይላሉ። እኔ ነንበሩን አሁን አላውቀውም። በጣም ብዙ ጊዜ ይርገበገባል አይናችን። ቆሻሻ ወደ አይኑ ውስጥ እንዳይገባ እየተርገበገበ የሚጠብቀው እንደ አጥር ሸፍኖ የያዘው አይናችን ላይ ያለ ሽፋሽፍ ነው። እያንዳንዱ ጥቃቅን አያስፈልጉም ብለን እንኳ የምናስባቸው በክርስቶስ ቤት ውስጥ የማያስፈልግ አካል የለም። እያንዳንዳችን እናስፈልጋለን። የእያንዳንዳችን ጸጋ በአካል ውስጥ አስተዋጽኦ አለው። ዝም ብለን አይደለም የተሰራ ነው፣ እግዚአብሔር ነው የሰራን። ይሄን አካል ቢውልድ ያደረገው ራሱ መንፈስ ቅዱስ ነው፣ እግዚአብሔር ነው። ይሄ ጥምቀት የሚል እዚህ ጋር አይተናል። ስለ ውሃ ጥምቀት አይደለም የሚያወራው፣ በመንፈስ ቅዱስ አካል ውስጥ ስለ መከተታችን ነው። በክርስቶስ ኢየሱስ ስንድን ወደ ጌታ ስንመጣ መለኮታዊ በሆነ አሰራር መንፈስ ቅዱስ ክርስቶስ ውስጥ አጥምቆናል። ክርስቶስ ደግሞ በመንፈስ ቅዱስ አጥምቆናል። ልክ እንደዛ ነው። ይሄኛው ስለ ውሃ ጥምቀት አይደለም የሚያወራው፣ የሚያወራው መንፈስ ቅዱስ በክርስቶስ አካል ውስጥ እንዴት አድርጎ እንዳጠመቀን ነው የሚያወራው። ስለዚህ ስለ አካሉ ስለ ቤተ ክርስቲያን ነው የሚያወራው ማለት ነው። ዕብራውያን 10:24 ላይ እንደዚህ ይላል፣ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችን አንተው፣ እርስ በርሳችን እንመካከር እንጂ ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ ይላል እዚህ ክፍል ላይ። ለፍቅርን ህብረት ፍቅርን ያሳድጋል። በህብረት ሁልጊዜ በምንተያይበት ሁልጊዜ ህብረት ስናረግ ፍቅርን ያሳድጋል። በጎ ስራን ለመስራት ደግሞ ያነቃቃል። ሌላው እያንዳንዱ ብልት በትክክል ሲሰራ አካሉን ጤነኛ እንዲሆን ያደርገዋል። አይን እንደ አይንነቱ ሲሰራ፣ አፍንጫ እንደ አፍንጫነቱ ሲያሸት፣ አፍ እንደ አፍነቱ ሲናገር፣ ጆሮ እንደ ጆሮነቱ ሲሰማ፣ እጅ እንደ እጅነቱ ማብላት፣ ማጠጣት፣ ማጽዳት የሚሆነውን ሲሰራ፣ እግር ደግሞ ወክ እያደረገ እየሄደ የሚያስፈልገውን ለባዲ በመንቀሳቀስ ሲረዳ አካላችን ጤነኛ ይሆናል። ከአካላችን ግን አንዱ ቢጎድል ምንድን ነው? ኢሚዲየትሊ ምንድን ነው የምንባለው? አካለ ጎዶሎ ነው የምንባለው። ስለዚህ እያንዳንዱ አካል ለእግዚአብሔር በአካል ፎርም ስላደረገን ሁላችን በክርስቶስ ኢየሱስ የዳንን በሙሉ ስራ አለን። በአካል ውስጥ ያለ ጸጋ የተቀመጠ ሰው የለም። ማናችን ሁላችን በጸጋ ስጦታ የተሞላነን ሁላችን በገና ከመዳናችን ጀምሮ መንፈስ ቅዱስ በውስጣችን ውስጣችን ጸጋ ስጦታ አስቀምጧል። የጸጋ ነው ምላችሁ፣ የጸጋ ስጦታ። ታለንት እና የጸጋ ስጦታ የተለየ ነው። አንዳንድ ሰዎች ታለንት አላቸው። ገና ሲፈጠሩ ታለንት ያለው ሰው አለ። ግን ይሄ በክርስቶስ ኢየሱስ ድነን የምናገኘው የጸጋ ስጦታ ይባላል። ያ ነው ይሄ አካሉን ሊያገለግል ታለንት አያገለግልም፣ ያገለግላል፣ ግን በጸጋ ሲሸፈን ማለት ነው። ብቻውን ታለንት ብቻውን ዋጋ የለውም፣ መንፈሳዊ ቦታ ውስጥ ማለቴ ነው። ውጪ ይሰራል ታለንት፣ ግን በዚች በቤተ ክርስቲያን ውስጥ የጸጋ ስጦታ መሆን አለበት። ታለንቱ በመንፈስ ቅዱስ መቀደስ ማለት የጸጋ ስጦታ መሆኑ መረጋገጥ አለበት። ለምሳሌ አንዳንድ ሰው ዘፋኝ የነበረ ሰው ታለንት ነው ያው መስፈን፣ በውጪ ግን ቤተ ክርስቲያን መጥቶ የግድ መዘመር የለበት። ውጪ ካድሬ የነበረ ሰው በቤተ ክርስቲያን ሲመጣ የግድ ሰባኪ መሆን የለበትም፣ ጥሩ ተናጋሪ ስለሆነ። በውጪ በተለያየ ልምምድ ውስጥ የነበሩ ሰዎች ወደ እግዚአብሔር ቤት ሲመጡ እሱን ቀይረው ማድረግ አይችሉም። ዛስ እሱ ነው አሁን ትልቁ ቤተክርስቲያን የሚበጠብጠው ችግር ውስጥ የሚያስገባው። ግን የጸጋ ስጦታ አለ። ልክ በዚህ በአካል ፎርም ስለተደረገን ምንድን ነኝ ብለን የትኝ ጆሮ ነኝ፣ አይን ነኝ፣ አፍንጫት ያለብን። ስለዚህ በእንደሱ አይነት ስንሰራ የእግዚአብሔር ቤተክርስቲያን በትክክል አካለ ጎዶሎ ሳትሆን ያለ ችግር ሳትታመስ በትክክል ባለንበት ስፍራ ትክክለኛውን ስራችንን መስራት እንችላለን። በተፈጠርን በመንፈስ ቅዱስ በሰጠን በአዲሱ ፍጥረት አዲስ በሆንበት ፍጥረት በዛ ስናገለግል ማለት ነው። ይገርመኛል አንዳንድ ምስክርነቶች ስሰማ እንትን ጠንቋይ የነበሩ ሰዎች አሁን ነቢያት ነቢይ ነን። እኔ አይገባኝም በእውነት ለመናገር ኮስችን አረጋሉ። ሲሞንም እኮ ሞክሯል እኮ አይደለም እንዴ? ሲሞን ሪሜምበር ሲሞን ሐዋርያ ስራ ላይ የነበረ ትልቁ ጠንቋይ አስደንቆ ዓለምን የሚያስደንቅ የነበረ በጌታ በኢየሱስ ክርስቶስ አመነና አምን አመነ የሚል የለም። እንደውም ግን ከሐዋርያት ጋር ተስተባበረ ነው የሚለው። ተባብሮ መጣና ኢሚዲየትሊ መንፈስ ቅዱስ እጆቻቸውን ሲጭኑ እነ ጴጥሮስ ሌሎቹ ሲሞሉ ሲያይ እሱ ለመሞላት እንኳን አልናፈቀም። ግን እሱ ምንድን የፈለገው እሱ የሚጭንባቸው እንዲሞሉ ጠየቀ። ኮስችን ሁልጊዜ ኮስችን መደረግ አለበት። እኔ እንደዚህ አይነት ሰዎችን እግዚአብሔር አይለውጥም አይደለም የምለው ይለውጣል። ለራሱ ጥቅም ያር በመንፈስ ቅዱስ ጸጋ ስጦታ ከሆነ እኔ አይ ሀቭ ኖ ኮስችን የለኝም፣ ምንም ጥያቄ የለኝም። ነገር ግን ያ ስለሆነ ከዛ መጥቶ ኢሚዲየትሊ እንደዛ ይገባል ማለት ደግሞ እሱ ስህተት ነው። ስለዚህ ቁጭ ብሎ መማር አለበት። ሲሞንን የጎዳው ምናልባት ያ ይመስለኛል። ኢሚዲየትሊ ገብቶ መተባበር ጀመረ። አማኝ ሆነ አይልም፣ ተባበረ ነው የሚለው። ከዛ ቶሎ ብሎ የጥፋት መንፈስ በውስጡ ስቲል ነበረ። ለዛ ሰው የተገለጠለት ጴጥሮስ አወቀው። አንተ ክፉ አለ። አንተ ክፉ ስቲል ክፉ በውስጡ የሰለጠነ ነበር። ስለዚህ እንደዚህ አይነት ሰዎች ወደ ጌታ ሲመጡ ምን ይደረጉ? ይማሩ። በእግዚአብሔር ስር በቃሉ ስር ቁጭ ብለው ይማሩ፣ ተምረው ራሱ መንፈስ ቅዱስ በሚሰጣቸው አካሉ ውስጥ እንዲሰሩ በተሰጣቸው ይቀመጣሉ። ቤተክርስቲያን አጽ ሊሆን ይችላሉ፣ አስተናጋጅ ሊሆን ይችላሉ። ምንም እሱ እንዳላቸው መንፈስ ቅዱስ በሰጠው ስጦታ በአካሉ ላይ ባደረጋቸው ፎርም በተደረጉበት ይሰራሉ ማለት ነው። ለዛ ነው ቤተ ክርስቲያን በዚህ አይነት ነው የተጠበቀችው። የሐዋርያት ቤተ ክርስቲያን ተጠብቃ ነው። ተመልከቱ፣ ሲላስና ሐዋርያ ጳውሎስን ለዩልኝ ለጠራኋቸው ስራ እየተባሉ ነው አገልጋይ አገልጋዮች እየተለዩ በመንፈስ ቅዱስ እየተጠሩ ነበር ሲያገለግሉ የነበረው። ኢሚዲየትሊ በክርስቶስ ተጠርቷል ሐዋርያ ጳውሎስ። ኢማጂን ኦልሬዲ ማን በአካል ተገልጦለታል። ክርስቶስ በመለኮት ተገልጦለታል። በትንሣኤ አካል ነው የተገለጠለት። ግን ኢሚዲየትሊ በቃ እሱ ተገልጦለታል። ሂድ አልተባለም፣ ጠብቀዋል። መንፈስ ቅዱስን ድምፅ ለመስማት ለዩልኝ እስኪል ድረስ ተጠብቋል። ስለዚህ ለማገልገል በዚህ ክርስቶስ እግዚአብሔር ራሱ በሰጠን መንፈስ ቅዱስ በውስጣችን ባስቀመጠው የጸጋ ስጦታ ስናገለግል ምንም ይሁን ፍሬያማ ነው የምንሆነው። አይን ከሆነ እንደ አይን፣ ጆሮ ከሆነ እንደ ጆሮ፣ እሱን ብቻ ነው ማወቅ። እሱን ደግሞ እንዴት እናውቃለን? ምናልባት ወደፊት ስንማር ስለ ስላሴ እዛ ላይ መንፈስ ቅዱስ ላይ ምናልባት እሱ ላይ ሜንሽን ይደረጋል። የህብረቱ ማጠናከሪያ መንገዶች፣ ይሄን ህብረት እንዴት አድርገን ነው የምናጠናክረው? ኤፌሶን 4:2 እንዳልነው ህብረቱን ለመመስረት አንሄድም፣ ግን ህብረቱን የመጠበቅ ኃላፊነት አለብን ብለናል። ስለዚህ ህብረቱን እንዴት ነው የምናጠናክረው? በኤፌሶን 4:2 ላይ በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የመንፈስን አንድነት መጠበቅ እያንዳንዱ ክርስቲያን ኃላፊነት ነው። ህብረትን መመስረት አይችልም፣ ግን መጠበቅ ኃላፊነታችን ነው። እያንዳንዳችን እኛ እንደምንጎዳ ሌሎችም ይጎዳሉ። የእኛ ስሜት ኢዝሊ እንደሚጎዳው ሌሎችም ይጎዳሉ። ሰው ሲናገረን ማንፈልግ ከሆነ ሌሎችን ሰዎች መናገርም አያስፈልገንም። እኛ ላይ እንዲሆንብን ማንፈልገውን ሌሎች ሰዎች ላይ ማድረግ የለብንም። ስለዚህ ህብረቶች በትህትና በህብረቱን እንጠብቃለን። በየዋህነት በትዕግስትና በፍቅር በመታገስ ህብረቱ መጠበቅ ይችላል። እነዚህ ነገሮች ሲጎሉ ኢሚዲየትሊ ህብረቱ ይመታል። ትህትና የሌለበት ህብረት፣ ትዕግስት የሌለበት ህብረት፣ ፍቅር የሌለበት ህብረት ኦልሬዲ ታርጌት ሆኗል ማለት ነው፣ ተመቷል ማለት ነው። ፊልጵስዩስ 2:1-5 ፊልጵስዩስ ምዕራፍ 2:1-5 እንደዚህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን፣ ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ይሁን። ይሄን ከማን ጋር ነው የሚያወዳድረው? ከክርስቶስ ጋር ነው የሚያወዳድረን። ክርስቶስ ምንድን ነው ያደረገው? ከአብ ጋር መተካከል እንደሚቀባው ነገር ሳይቆጥር መለኮቱን ትቶ ወጥቶ የባሪያ መልክ ይዞ ሰው ሆኖ ተዋረደ ነው የሚለን። ምንም የሚገባውን ክብር ትቶት ነው ወረደ ነው የሚለው። እሱ ውስጥ የነበረ ሀሳብ በእናንተ ዘንድ ይኑር። አንዳች ምክር ቢሆን፣ መጽናት ቢሆን፣ ፍቅር ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን፣ ባካችሁ ደስታዬን ፈጽሙልኝ። እንዴት አድርጋችሁ ነው ደስታ የምትፈጽሙልኝ? በአንድ ሀሳብ ተስማሙ፣ አንድ ልብ፣ አንድ ፍቅር ይሁንላችሁ፣ አንድ ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት በከንቱ ውዳሴ አንዳች አድርጉ። ዶምቢ ዘረኛ አትሁኑ ነው ወይም በወገናዊነት አይሰማችሁ። አንድ ነገር ስታደርጉ ህብረት ውስጥ በተለይ እንዲህ አይነት ችግሮች በተለይ ኳየርም ሆኜ አውቃለሁ። በህብረትም አገልግዬ ሁልጊዜ በህብረት እናገለግላለን። ችግሮች አሉ ህብረት ውስጥ በምናገለግልበት ጊዜ ይሄንን በጣም አድርገን መከተል አለብን። ይሄ እንትናችን ፕሪንስፕላችን ቢሆን ህብረት ውስጥ ጥሩ ጤነኛ የህብረት ሰዎች ነው የምንሆነው። ሁልጊዜ ለራሳችን ጥቅምን አለመመልከት፣ የሌላውን ጥቅም መመልከት በአንድ ሀሳብ ሁልጊዜ አንዳንድ ጊዜ አሁን ዲስከሽን ትልቁ ችግር ቤተክርስቲያን ውስጥ ምንድን ነው ችግሩ? አንድ ቶፒክ ላይ አንድ እንትን ላይ እንነጋገራለን ይባልና ስንሰበሰብ በቃ አትሊስት እሱ ኦኬ እሺ እሱ ባለው እንሂድ ማለት እንኳን አንችልም። ይሄ እኮ በዓለም ያለ ችግር ብቻ አይደለም፣ እግዚአብሔር ቤት ውስጥም ያለ ችግር ነው። ግን በቃ እኔም ሀሳብ አለኝ ሌላውም ሀሳብ አለው የእኔ ካልሆነ የሚል ችግር ውስጥ እንገባለን። ግን የመጀመሪያ የክርስቶስ ኢየሱስ የነበረ ሀሳብ እኛ ውስጥ ካለ ለፍቅርና ለህብረት የምንሄድ ከሆነ ምን አለበት እንየው። ወንድማችን ያቀረበውን ሀሳብ፣ እህታችን ያቀረበችውን ሀሳብ እስቲ እንሞክረው። ከሰራ ሰራ፣ ካልሰራ ደግሞ ሌላ ጊዜ የኛ ሀሳብ ይሄዳል። በእንደሱ አይነት ሁልጊዜ ወገናዊነት ደግሞ ወገናዊነት የሚለው በመተዋወቅ በመተዋወቅ አሁን ብዙ ጊዜ የቤተክርስቲያን ሽማግሌ ሰዎች ሲመርጡ የሚያውቁትን ሰው የሀገራቸው ሰው ከሆነ የሚያውቁትን ጉዳይ ሊያስፈጽሙበት እችላለሁ ብለው የሚያምኑትን ሰዎች አይ ኖ ምሶ ሲሪየስ እዚህ ላይ አይ ኖ የስትሮንግ እየሆንኩ መጥቻለሁ። ምክንያቱም አላማዬ እኔ ማፍረስ አይደለም፣ አላማዬ መገንባት ነው። ከዚህ አይነት ችግሮች እንድናስወግድ ነው። ምክንያቱም ዛስ ጉድ ፐርሰናል አይሆንም። እኔን አታቆኝም፣ ማንንም አውቄ አይደለም የምናገረው። የእናንተን ኤክስፔሪንስ አላቅም፣ ወይም እዚህ ያለሁበት እኔ ቸርቼንም ኤክስፔሪንስ አይደለም ማወራችሁ። እኔ አስተማሪ ሆኜ እግዚአብሔር በሰጠኝ ጸጋ ሳገለግል ለቤተ ክርስቲያን ይጠቅማል ለአማኙ ይጠቅማል የሚለውን ነው ሁልጊዜ በሱ ሳይድ ነው እሺ የሚሄደው። ስለዚህ የቤተክርስቲያን ሽማግሌ ይመረጡ ስንባል ሁልጊዜ የምናውቀውን ሰው እንጂ ጸጋ አለው ይሄ ሰው ለማስተማር ይበቃል፣ ቤተክርስቲያን እረኛ መሆን ይችላል፣ በቤቱ እናውቀዋለሁ ወይ ቤቱን መምራት ይችላል ብለን እንኳን ኮስችን አናረግም። ግን እከሌን አውቀዋለሁ፣ የሀገሬ ሰው ነው ወይ እከሌ ማን ነው፣ ጎረቤቴ ነው፣ ዘሬ ነው፣ በተለይ የቤተሰብ ዘሬ ነው ወይ ሲ እንደሱ አይነት ነገሮችን ከክርስቶስ ቤት ማስወገድ አለብን። የክርስቶስ ቤት ውስጥ ይሄ አይሰራም፣ እንደዚህ አይነት ስራ አይሰራም። ማስወገድ አለብን። ለወገኔ ይጠቅማል የሚል አንዳች ከንቱ ውዳሴ ነው የሚለው፣ ከንቱነት ነው። ለሰውየውም አንጠቅመውም፣ ቤተክርስቲያኒቷን እንጎዳለን፣ ራሳችንም ከተጎጂዎቹ አንደኞች ነው የምንሆነው። በኋላ ዲስአፖይንትድ የምንሆነው እኛው ነን። ምክንያቱም ያ ሰው እግዚአብሔር ይረዳውና ከእግዚአብሔር ሳይድ መቆም ሲጀምር እንጎዳለን። እኛ እንደምንለው እኛ ልናንቀሳቀሰው ቁጭ አድርገን በሪሞት እሱን ካስመረጥን በኋላ የምንፈልገውን ጉዳይ ለማስመረጥ ብንሞክር እሱ የማይታዘዝ ሲሆን የእግዚአብሔር መንፈስ ሲረዳው እኛው ተጎጂዎች እንሆናለን። ስለዚህ እንዲህ አይነት ነገሮች እናስወግድ። ሰው በጸጋው ያገልግል እግዚአብሔር ቤት። ማንም ሰው ጸጋው ካለው ያገልግል እግዚአብሔር ይመስገን። እኛም በጸጋችን ስናገለግል ጸጋን መቀበል ነው ጸጋችን ተቀባይ እንዲሆን የሚያደርገን። የሰውን ጸጋ ማንቀበል ከሆነ የእኛም ጸጋ ማን ይቀበለዋል? የሰውን ጸጋ የመቀበል ልብ ሲኖረን በጣም ትልቅ ሰዎች ነን። ሰዎችን በጸጋቸው ስናከብር፣ ለጸጋቸው ቦታ ስንሰጥ እንጂ በቃ ቅናቶች ብዙ ጊዜ የሚያስቸግሩ መቅናት፣ በጥሩ ለተሳካለት በአገልጋይ ላይ መቅናት፣ የተመሳሰሉትን ነገር ማድረግ ስጋዊ ነው። እሱ ከስጋዊ ክርስቲያን የሚመነጭ ነው። ያ አይጠቅምም፣ ምንም ዋጋ የለውም። ስለዚህ መንፈሳዊ መሆን የሚፈልግ ሰው መንፈሳዊ ሆኖ በእግዚአብሔር ቤት ጥሩ አገልጋይ እንደ እግዚአብሔር ፈቃድ የሆነውን አገልግሎት መስጠት የሚፈልግ ሰው ይሄ መመሪያው ሊሆን ይገባል። እንደ ክርስቶስ ኢየሱስ ብዙ ጊዜ እውነት ነው ጌታ ክብሩን ኔቶ እኛ እኮ ምን የምንጥለውም ክብር የለን። ለነገሩ እኔ አንዳንዴ መዘመር ያሳፍረኛል። ክብሬን ተውኩልህ ምናምን የሚል መዝሙሮች የቱ ክብሬ ነው ብዬ ውስጤ ሽምቅቅ ነው የሚለው። የቱን ክብሬን ነው የምጠላው? ምንም ክብሬ የለም። እሱ ግን ክብሩን ከአባቱ ጋር የሚስተካከለውን ክብሩን ነው ጥሎ የወረደው። ስለዚህ በትህትና ሌላውን ከራስ ይልቅ እንዲሻል አድርጎ በመቁጠር ዘረኝነትን፣ ወገናዊነትን በማስወገድ የራስ ክብርን፣ ጥቅምን ካለመፈለግ የዋህና ትዕግስተኛ ሆነን በሰላም ማሰሪያ የእግዚአብሔርን ቤት ልንጠብቅ ይገባናል። ሰላም ዘርተን ሰላም የምናጭድ፣ ሰላምን ሰጥተን ሰላምን የምንቀበል ሰዎች መሆን አለብን። ጌታ ኢየሱስ ራሱ በዮሐንስ ወንጌል 17:11 ላይ ጌታ ኢየሱስ እንደዚህ ብሎ ጸልዋል። ዮሐንስ ወንጌል 17:11 ላይ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ይሄ ጌታ ሀሳብ ነው። አብና እኔ አንተ አንድ እንደሆንን እነዚህ የሰጠኸኝም አንድ እንዲሆኑ። ኦኬ፣ ለሐዋርያቶቹ ብቻ ይመስለናል፣ ለእኛም ተብሎልናል። ቁጥር 20:21 ላይ እዛ ዮሐንስ 17 ቁጥር 20:21 ላይ አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልልህም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ወይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። የኢየሱስ ክርስቶስ በአብ ውስጥ የመሆነ የማረጋገጫው የእኛ አንድነት የእኛ ህብረት ነው። የእኛ በፍቅር አንድ ላይ መኖር ነው። ይህንን ማወቅ አለብን። ከሰዎች ጋር በፍቅር የምንኖረው ስለምንፈራቸው ወይም በቃ እኛ በታች ስለሆንን አይደለም። ነገር ግን ክርስቶስ ኢየሱስ በአብ ጋር በአብ ክብር እንዳለ ማረጋገጫው ስለሆነ ህብረታችን ይህንን ነው የሚናገረው። ለውጭው ላሉት ሰዎች ቅድምም እንዳልነው መልካም ሽታ የሚያሸት ወደ እግዚአብሔር ቤት የሚያመጣ ስለሆነ ነው በህብረት መኖር ያለብን። ስለዚህ የአማኞች ህብረት በጣም የከበረ ጥንቃቄ ሊሰጠው የሚገባ ጉዳይ ነው። ስለዚህ ጠላት ደግሞ ይሄን አውቆ አጥብቆ ይዋጋዋል። እናውቃለን፣ ዲያብሎስ ይሄንን ያውቃል። በህብረታችን አንድ ስንሆን ምን አይነት ስራ እንደሚሰራ ተመልከቱ። ሐዋርያት ስራ ላይ ምን አይነት ድንቅ ነው የሆነው። በህብረት በሆኑ ጊዜ በየዕለቱ እኮ ነው የሚለው የሚድኑትን በላያቸው ላይ ይጨመሩ ነበረ። ስለዚህ ዲያብሎስ ይሄንን ስለሚያውቅ ሁልጊዜ አጥብቆ ይሄንን ይዋጋዋል። የአማኞን ህብረት ነው የሚዋጋው። ህብረታችንን አይወደውም። ለሱ በቃ ሞት ሽታ ነው፣ ለሱ አይወደውም። እኛ በህብረት በምንሆንበት ጊዜ የሚሰቃይ ማን ነው? ጠላት ዲያብሎስ ነው። የማይወድ ማን ነው? ዲያብሎስ ነው ይሄን የማይወድ። ስለዚህ ህብረትን ከሚያሻክሩ ነገሮች ቶሎ ቶሎ ብዬ እናገራለሁ። ህብረቱ ምንድን ነው የሚያሻክሩት? የመጀመሪያ ኃጢአት ህብረቱን ያሻክረዋል። ዘፍጥረት 3:12 ላይም አይተናል ኃጢአት ሲገባ በአዳምና በሔዋን መካከል እንደውም በእግዚአብሔር መካከል ራሱ ህብረቱን እንዴት እንዳበላሸ። አዳም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። ኢሚዲየትሊ ከሚስቱ ጋር ነው ህብረቱን ያጣው፣ እንደገና ከእግዚአብሔር ሸሸ። ስለዚህ ለኃጢአት መድኃኒቱ ምንድን ነው? አንድ አማኝ በህብረት ውስጥ ያለ በዚህ በአማኞች ህብረት ውስጥ ያለ ማለት ክርስቲያን የሆነ ሰው ኃጢአት ውስጥ ሲወድቅ ኃጢአት ሁልጊዜ እንድንሸሽ ያደርገናል። ኮምፕሌን እንድናደርግ፣ ሌላውን ጥፋተኛ እንደሆነ እንድናደርግ ነው። ራሳችን ጥፋተኛ አድርጎ አድሚት ከማድረግ ሁልጊዜ ሌላውን ጥፋተኛ እንድናደርግ፣ ሌላውንም ልክ ከኛ ጋር ለመደበል ነው የምንሞክረው። የራሳችንን ኮምፕሮማይዝ ለማድረግ ነው የምንሞክረው። ያን ከማድረግ ይልቅ የልጁ የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል። የፈሰሰ ደም አለ፣ ለትናንትና ለዛሬና ለወደፊት የተፈሰሰ ደም አለ። ስለዚህ ኃጢአት በመካከላችን ወይም ኃጢአት ውስጥ ስንገባ አንድ ክርስቲያን ሌላውን ከኮምፕሌን ከማድረግ ሌላውንም ኃጢአተኛ ለማድረግ ከመሞከር እንደገና በኃጢአትም ለመቀጠል ከመሞከርና ራስን የተሻሉ አድርጎ ለማቅረብ ኮምፕሮማይዝ ለኃጢአትም ከማድረግ ይልቅ የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ቶሎ ብሎ ወደ ፈሰሰ ደም ወደ ክርስቶስ መስቀል ነው መቅረብ ያለበት። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 እስከ 10 ድረስ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻ የታመነና ጻድቅ ነው። ግን ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለናል። ስለዚህ ኢየሱስ ክርስቶስ ደም የፈሰሰው ለኃጢአት ስለሆነ አንድ አማኝ በኃጢአት ውስጥ ሲገባ ህብረቱን ከመበከሉ በፊት ወይም ህብረቱን ከማመስ ይልቅ ቶሎ ብሎ ማስተካከል ከክርስቶስ ጋር በመስቀሉ ስር ማስተካከል ይችላል። ሌላ ሁለተኛው መከባበር ሲጎድል ነው። ህብረት ውስጥ ክብር፣ መከባበር፣ ሪስፔክት ማድረግ ሰውን ሲጠፋ ህብረቱን ያበላሸዋል። ፊልጵስዩስ 2:3 አይተነዋል ቀደም። ፊልጵስዩስ 2:3 ላይ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ሌሎችን ዳውን ማድረግ እኛ የተሻለን ሆነን አይነት ስሜት ከተሰማን ራሳችን ማቆም አለብን እዛ ጋር። ሌሎች ከኛ የተሻሉ መሆናቸው በክርስቶስ ነው። እውነት ነው። እኛ በስጋችን የተማረ ልንሆን እንችላለን፣ በስጋችን ብዙ ነገር ልንሆን እንችላለን። ግን ዳዝን ማተር። ችግሩ ምንድን ነው? መንፈሳዊ ቦታ ላይ ሲመጣ ዜሮ ነው እሱ። በክርስቶስ የሆነው ነው አንደኛ 100%። ስለዚህ ያ ሰው ማን ነው የምንንቀው? ሰው በክርስቶስ እሱ ጌታ ብሏል። ማን ነው በመንግስተ ሰማያት ታላቅ ታናሽ እያሉ ደቀ መዛሙር ሲከራከሩ፣ ከእናንተ ትልቅ መሆን የሚፈልግ ከሁ የሁላችሁ ታናሽውን በቃ ሁሉን ያገልግላል። ትልቅ መሆን የሆኛው መንገድ ትንሽ መሆን ነው። የማሸነፊያ መንገድ መሸነፍ ነው እንጂ ማሸነፍ አይደለም። ስለዚህ ራስን ዝቅ አድርጎ ሌሎችን ከፍ አድርጎ ማሳየት፣ መከባበር እንዲጎድል አያስፈልግም። የራስን ጥቅም ብቻ ደግሞ መመልከት፣ በእግዚአብሔር ቤት ውስጥ የራስን ጥቅም ብቻ መመልከት፣ ይህም ህብረትን ያበላሻል። ወይም ከማንኛውም ትንሽ የቤት ህብረት ውስጥም ቢሆን ህብረት ስናደርግ ከሰዎች ጋራ የራሳችንን ጥቅም ብቻ እንመልክ። ለእኛ እንደሚመቸን፣ ሰዓቱ ለእኛ እንደሚመቸን፣ ሁሉ ነገር ለእኛ እንደሚመቸን ነው። ቆም ብለን እናስብ። ህብረት እኮ ነው የምናደርገው። አሁን ትዳር ላይ ቢሆን እንደሱ ይሆናል እንዴ? አይቻልም እኮ እንደሱ። ተጠባብቆ ነው አይደለ እንዴ? ስለዚህ ህብረት ስናረግም በቃ እኔ የሚመቸኝ እኔ በዚህ ሳል ነው የሚመቸኝ እኔ አይ ሚ ማይሰልፍ ላይክ እሱ በጣም አስቸጋሪ ነገሮች ናቸው። ስለዚህ ለሌላው ጥቅም መጀመሪያ ሌሎችን የምንስማቸው። እግዚአብሔር ራሱ እኮ ያቀናጀዋል፣ ያውቃል እኛ የማይመችውን ሰዓት። እነሱም ኢቨን ቅድሚያ ስንሰጣቸው እነሱ ራሳቸው መልሰው ኖ በአንተ በሚመች ሰዓት ይሁን ይላሉ። ግን እኛ ራሳችን ለራሳችን እንትን አናደርግ፣ የራሳችንን ጥቅም አንፈልግ። ይህንን በማርቆስ ወንጌል 9:34 ላይ ማየት ትችላላቸው። የዘብዲዮስ ልጆች ራሳቸውን ከሌሎቹ ደቀ መዛሙርት ጋር አወዳድረው ትልቅ መሆን ሲፈልጉ እንዴት ሌሎቹን እንዳበሳጫቸው ከሁሉ የሚበልጥ ማን ነው የሚል ጥያቄ በመካከላቸው ተነስቶ በማርቆስ 10:35 ላይ የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህሮ የምንለምን ሁሉ እንድታደርግልን እንወዳለን፣ እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝ አንዳችን በግራ አስቀምጠን አሉ። አስሩ ሰምተው በያዕቆብና በዮሐንስ ተቆጡ ይላል። ተያቅት በጣም ተቆጡ። ለምን? ኦልሬዲ ቦታ ፖዚሽን ስለወሰዱ በቀኝና በግራ ተቀምጠው ሌሎቹን በቃ እዛ እግር ስር አስቀምጣቸው ነው። እንደዚህ አይነት ልብ ሊኖረን እግዚአብሔር ቤት ውስጥ ሁላችን ፕሬሽስ ነን፣ ለክርስቶስ ሁላችን ድንቅ ነን፣ ሁላችን እጹብ ነን። ሁላችን የእግዚአብሔር ልጆች እኮ ነን። እግዚአብሔር ልጆቹን እኮ አያማርጥም፣ አንዱን ከፍ አንዱን ዝቅ አያደርግም። ሁላችን ይወደናል። ለሁላችን ላይ ጸጋ ነው ያስቀመጠው፣ ክቡር ጸጋ፣ የሚደነቅ ጸጋ ነው በእኛ ላይ ያለው። አንዳችን ከአንዳችን በፍጹም አንተናነስም፣ አንበልጥም። ክቡር ጸጋ በላያችን አለ። ሌላ የሌሎችን አገልግሎት ወይም የጸጋ ስጦታ መናቅ ትልቁ በእግዚአብሔር ቤት ውስጥ ወይም በህብረት ውስጥ እንቅፋት የሚሆኑ ነገሮች የሌላውን አገልግሎት አለመቀበል ወይም መናቅ። አንደኛ ቆሮንቶስ 12:21 ላይ አንደኛ ቆሮንቶስ 12:21 ላይ እንዳየነው አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሌላቸው አይችልም። መናቅ አንችልም። የሚዘምሩ አሉ፣ ሚወርሺፕ የሚያደርጉ አሉ፣ የቃል አገልግሎት የሚሰጡ አሉ፣ የሚጸልዩ አሉ፣ የሚያስተናግዱን አሉ። ብዙ ጸጋ አለ እግዚአብሔር ቤት ውስጥ፣ ድንቅ ውብ ጸጋ አለ። ሁሉም ለእኛ ነው። ለዚህ ነው ሐዋርያው ጳውሎስ የቆሮንቶስ ሰዎችን አንዱ የአጵሎስ ነኝ፣ አንዱ የጳውሎስ ነኝ፣ አንዱ የከሌ ነኝ ሲል እንዴ እኔ ሞትኩ፣ ጳውሎስ ሞተላችሁ ወይ? አጵሎስ ሞተላችሁ ወይ? ጴጥሮስ ሞተላችሁ ወይ? የሞተው ክርስቶስ ነው። ግን ሁላችን እኮ የእናንተ ነን። ሴ ሁላችንም እኔ ጳውሎስ ነኝ የምን አትበሉ፣ ሁላችን የእናንተ ነን። ለእናንተ ነው የተሰጠ ነው። ሴ ሁላችን እርስ በርሳችን እግዚአብሔር ሁላችንም ለእኛ ነው የሰጠው። ለምነጥቀ መርጠን እንድንወስድ አይደለም፣ ሁላችን የእኛ ነን። ስለዚህ ከላይ ያለውን የህብረት ማጠናከሪያ መንገዶችን ሲጓደሉም ህብረቱ ይጓደላል ማለት ትህትና፣ የዋህነት፣ ትዕግስት፣ ፍቅር ሲጎል ህብረቱ ይመታል፣ ህብረቱ ሼክ ያደርጋል። ቼክ ማድረግ ይሄንን ነው። መጀመሪያ ራሳችንን፣ በሌሎች ወንድሞች ላይ ደግሞ እንደዚህ አይነት ባህሪዎች ከተገለጡ በትዕግስትና በጣም በታላቅ ትዕግስት ልናቀናቸው ይገባል፣ ልናሳያቸው ይገባል። ግን እኛ መጀመሪያ ያንን ኑሮ ያንን ነገር አሳይተን ማለት ነው። ይሄን ብዬ ጨርሳለሁ። አሁን ብዙ ጊዜ በጣም ሲምፕል የሚመስሉን ህብረት የሚያበላሹ ብዙ ነገሮች አሉ። ለምሳሌ የቤተ ክርስቲያን ስትሄዱ የመጀመሪያ በር ላይ የሚገጥማችሁ አንድ ሴት ደግሞ ዛሬ ምንድን ነው ለብሰሽ የመጣሽው? ወይ ጸጉርሽ ደግሞ ምንድን ነው? በጣም ትንሽ የሚመስሉ ግን ሰዎችን ሳምንታቸውን በጭንቅ በሳምንታቸውን በሀዘን እንዲኖሩ የምናደርጋቸው ነገሮች አሉ። አያችሁ፣ ይሄ ይቺ ሴት በምን ውስጥ አልፋ እዛ ጋር እንደመጣች አናውቅም። እዛ ጋር መድረሷ ራሱ ታምር ሊሆን ይችላል። ይኖ ነው ሰው የሰውን ህይወት ግን በጸጋና በክብር። ለዚህ ነው የእግዚአብሔር ቃል የጸጋ ቃል ይሙላባችሁ የሚለን። ካፋችን የሚወጣው የጸጋና የእግዚአብሔር ቃል መሆን አለበት። ሰዎችን የሚያነሳ ከወደቁበት ብድግ የሚያደርግ ወድቀው አዝነው የመጡትን ከፍ የሚያደርግ እንጂ የባሰ እሱማ ሰይጣን የሰይጣንን ስራ መስራት ነው። እሱ ምን ያደርጋል? እሱ እኮ እንደፈለገውን ያህል ይችን ሴት ደቁሷት ይሆናል። ሳምንቷን ሁሉ በመከራና ወደ እግዚአብሔር ቤት መታ በዋ ልታፈስ ራሷ ልታረሰርስ ነው የምትመጣ ይቺ ሴት። ግን እኛ ተቀብለን የባሰ እንዳትነሳ አድርገን እንልካታለን። ብዙ እንደዚህ አይነት ጥፋቶች ግልት እንዲኖራችሁ አይደለም፣ የኢየሱስ ደም ያነጻል፣ እውነት ነው፣ ምንም ዳውት የለኝም። ግን ከዚህ በኋላ እንትን እንድንሆን ብዬ ነው። ለዚህ እግዚአብሔር ቤት በምንሆንበት ጊዜ የጸጋ ቃል፣ የክብር ቃል፣ የሚያነሳ ቃል፣ አይዞህ አይዞሽ የሚል ቃል ሰዎች ችግሮቻችንን ሲናገሩ ማዳመጥ፣ አዳምጠን ዳውን የሚያደርጋቸውን ከመናገር ይልቅ አይዞሽ፣ ጌታ ኢየሱስ ጌታ ነው፣ እግዚአብሔር ጌታ ነው። ደግሞ መላእክትም ያግዛሉ። የእግዚአብሔር መንፈስን በአፋችን የጸጋውን ቃል ይሞላል፣ እንደዛ የምንል ስንሆን። ለዚህ ህብረት ላይ ጥንቃቄ ያስፈልጋል። ህብረቱ ልንጠነቀቅለት ይገባል። ምክንያቱም የተከፈለለት ዋጋ ክቡር ነው። ይሄ ህብረት ሲኖር ነው ሰዎች ወደ ክርስቶስ ኢየሱስ ወደዛ ህብረት የሚመጡት። የትኛውም አይነት ህብረት የክርስቶስ ነው። የትኛውም ቤተ ክርስቲያን የክርስቶስ ናት። ሰዎች ዛሬ በዚህ ምድር ላይ ያሉ ሰዎች ብርሃኑን ሊያዩ የሚችሉት ይቺ ቤተ ክርስቲያን ኤግዚስት ስላደረገች ነው። ይቺ ቤተ ክርስቲያን በምድር ላይ ስላለች ነው። እና መኖር አለባት። ቤተ ክርስቲያኒቷ መኖር አለባት። ስለ አለባት የምትኖረው ደግሞ የክርስቶስ ሙሽራ ናት። በሌላው አነጋገር ሙሽራ ስለሆነች ብዙ ሰዎች ያዋታል። ሙሽራን የማይወድ ማን አለ? ብዙዎች አነጣጥረው ያዋታል። ለዚህ ይሄን ማወቅ አለብን። በብዙዎች አይን ውስጥ ነው የምንሆነው። እኛ የምንናገረው ይደመጣል። የእኛ ጥፋት ቶሎ ነው ኢዝሊ ነው የሚወጣው። ስለዚህ ነጥቅተንና የክርስቶስን ህብረት ለመጠበቅ ተክተን ቅዱሳን ወገኖቼ፣ ወንድሞቼ፣ እህቶቼ ልንኖር ይገባናል። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ስሙ ከዘላለም እስከ ዘላለም ብሩክ ይሁን። በሚቀጥለው ሳምንት እንደ ጌታ ፈቃድ ስንገናኝ የአዲስ ኪዳን የጸጋ ስርዓቶች ብለን እናያለን። እንደምታውቁት ብሉይ ኪዳን ብዙ ስርዓት አለው። አባቶቻችን ሊቀበሉት የማይገባ ያልቻሉትን እንደገና እናንተ ደግሞ በአሕዛብ ላይ አምጥታችሁ አትጫኑ ብሏል ጴጥሮስ። ምንም ጭነት ተራክፎልናል፣ እግዚአብሔር ይመስገን። ግን ጌታ ራሱ ግን የደነገጋቸው ጥምቀትና የጌታ ራት አሉ። እነዚህን ከእግዚአብሔር ቃል አዲስ ኪዳን እንዴት አድርጋ ነው የምታስተናግዳቸው ብለን ያንን የምናይበት ጊዜ ይሆናል። እሱ ሲያልቅ ወደ ስላሴ ነው የምንገባው። የስላሴ ትምህርት ይመጣል። ስለዚህ ጊዜያችሁን ብትሰጡኝ፣ አይኖ ወደፊት ጽንቱኑ እየመጣ ስለሚሄድ ጊዜያችሁን እንድትሰጡኝ እጠይቃለሁ። እና እግዚአብሔር ስም ክቡር ይሁን በዘላለም እስከ ዘላለም። የጌታ ስም ብሩክ ይሁን። እዚህ ጋር ጨርሳለሁኝ። እንጸልይና እንጨርስ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ አንተ ታላቅ አምላክ ነህ፣ እንዳንተ ያለ የለም። ከዘላለም እስከ ዘላለም ስምህ ይባረክ። ስለዚች ንጽሕት ቅድስት ስለሆነች ቤተ ክርስቲያን እናመሰግንሃለን። በደምህ ዋጅተህ ንጹሕ አድርገህ ጌታዊ ለአባትህ ቅዱስና ነውር የሌለህ አድርገህ አቅርበህ በዚች አካል ውስጥ ስለከተትከን እያንዳንዳችን የዚች አካል አባላት ስለሆነን እናመሰግንሃለን። ተመልሰህ መተህ የምትወስዳት ሙሽራ ስለሆነች ይቺ አካል በየትኛውም ስፍራ ባያለንበት በዚህ አካል ውስጥ ስላለን እነዚህ ወንድሞቼ እህቶቼ በዚህ ሩም ውስጥ ያለን በሙሉ አንድ አካል ስለሆነን እናመሰግንሃለን። ጌታዊ በዓለም ላይ ሁሉ አሉ፣ በፊት የነበሩ አሁን ያሉ ወደፊት የሚኖሩ እዚህ አካል ውስጥ የሌሉ ብዙ ነውና እናመሰግንሃለን። የእግዚአብሔር ቤት አድርገኸዋል፣ ማህበረ ጉባኤ አድርገኸዋል። ጌታ ሆይ የቅዱሳን ማህበር አድርገ ሰርተኸዋል። በአካል ፎርም ቢውልድ አድርገሃታል፣ በህንፃ ፎርም ቢውልድ አድርገሃታል ይችን ቤተ ክርስቲያንና እናመሰግንሃለን። እዛ ውስጥ ስለከተትከን እኛም ከዛ አንዱ ስለሆነን ይሄን ያደረግከው ጌታ በመስቀል ላይ በከፈልከው ዋጋ ነው። የተከፈለው ዋጋ ክቡር ነው። ስለዚህ በዚህ እውቀት ጌታ ወንድሞቼ እህቶቼ ለቤተ ክርስቲያን ጥንቃቄ ለአካሉ ጥንቃቄ እንዲያደርጉ ከቅዱሳን ጋር ያላቸውን ህብረት በጥንቃቄ እንዲኖሩ እንድትረዳቸው በደስታም ደግሞ በመሸሽ በመፍራት ሳይሆን በደስታ ኢምፖርታንት መሆኑን በህይወታችን ላይ ትልቅ ነገር መሆኑን አውቀን ከወንድሞችና ከእህቶች ጋር ህብረትን በማድረግ መኖር እንድንችል እግዚአብሔር ወይ እንድትረዳን እጸልያለሁ። እርስ በርሳችንም በምንቀያየምበት ጊዜ ይቅር በመባባል ጥፋቶቻችንን በግልጽነትና በእውነት በመነጋገር በማረም እግዚአብሔር ወይ ስንወድቅ እርስ በርስ በመደጋገፍ እና በመነሳት ጌታ ወይ በሀዘን ጊዜም በመተባበር እርስ በርሳችን እግዚአብሔር ወይ በደስታችንም ጊዜ እንደዚሁ በህብረት በመተባበር በመቆም ለዓለም ብርሃን እንድታደርገን ለዓለም መልካም ሽታ እንድታደርገን በኢየሱስ ክርስቶስ ስም ጸልያለሁ። አሮን በመቅደስ ሆኖ ሲቀባው እንደነበረው ሽቱ የእኛም ሽታ በዓለም ዙሪያ እንዲሸት ኢየሱስ የእግዚአብሔር ልጅ እንደሆነ በአብ ቀኝ እንደተቀመጠ ከአብ ጋር አንድ መሆኑ ምልክት ስለሆነ ይሄ ህብረት ጌታ ይህን ስለምታደርግ እናመሰግንሃለን። አሁን ደግሞ እግዚአብሔር ወይ የምጸልየው ወንድሞቼ እህቶቼ በተሰጠን ጸጋ እንድናገለግል ነቅተን ጠቅ እንድናቅ የእግዚአብሔር ቤትን ደግሞ የጸጋ ስጦታ ሰዎች ሲያገለግሉም በፍቅር እግዚአብሔር በአክብሮት የሰዎችን ጸጋ ካለመናቅ በአክብሮት እንድንቀበል እንድትረዳን ስለ ሁሉ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ጊዜና ሰዓቱን ሁሉ ሰጠንህ። ወንድሞቼን እህቶቼን ባርካቸው። ሳምንታቸው ሁሉ የተባረከ ይሁን። በያሉበት የተባረኩ ይሁኑ። ጌታ ሆይ ፍሬ የሚያፈሩ 100 ፍሬ የሚያፈሩ እያንዳንዳችን ይሄ ቃል ይብዛ ይፍራ ያፍራ። ስለ ሁሉ እናከብረሃለን። ክብርና ምስጋና ከዘላለም እስከ ዘላለም ለአንተ ብቻ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን ወገኖች። እኔ ጨርሻለሁ፣ እወጣለሁኝ። ሳምንታችሁ ይባረክ፣ ቀናችሁ ጊዜያችሁ ሊባረክ። ስለ ሁሉ አመሰግናለሁ። እንደ ጌታ ፈቃድ ኔክስት ዊክ እንገናኛለን ማለት ነው። ማይክ ፍሪ ያደርጋለሁ።
ማደሪያውጪ እንደምን የተወደዱ ናቸው በቅዱስ ቃሌ በመንፈስህ የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለው ዙፋን ስግደት ይቅረብል፣ ስግደት ይቅረብል። ክቡር ድንግያዎች ሕያዋን ልጆች በበጉ ደሜ የተዋጁ ሰዎች ቤተ መቅደስ ለመሆን ታነጹ ማደሪያ ሆኖለት ለንጉሡ ማደሪያውጪ እንደምን የተወደዱ ናቸው በቅዱስ ቃሌ በመንፈስህ የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለው ዙፋን ስግደት ይቅረብል ስግደት ይቅረብል ባለማላፍ እርካታ ያጡ ዝናህን ሰምተው ከሩቅ የመጡ በኃጢያን ድንኳን ከሚቀመጡ ባንተ ማደሪያ መጣ ለመረጡ ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለውን ዙፋን ስግደት ይቅረብልኝ ስግደት ይቅረብልኝ በጓዳዎች ክቡር ነገሮች ትከምረዋል የሰማይ ሀብቶች በመብራት በዘይትህም ቅባቶች እጅግ ደምቁ የአንተ ልጆች ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለውን ዙፋን ስግደት ይቅረብልኝ ስግደት ይቅረብልኝ በመለከቶች መዘምራን በዜማዬ ቀዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በመስጋናቸው ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለውን ዙፋን ስግደት ይቅረብልኝ ስግደት ይቅረብልኝ በዘላለማዊው ምህረቱ ልዑል ጎበኘን በቸርነቱ ጌታ ለሕዝቡ ሰጠ ሞገሱ የአምላኬ ክብር ሞላ መቅደሱን ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታዬ ሆይ በመቅደስህ ከፍ ባለውን ዙፋን ስግደት ይቅረብልኝ ስግደት ይቅረብልኝ